ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ንግግሩ እንደቀጠለ ነው። ሌሎችም የዛሬ ውሎ ጉዳዮች፣ በኢትዮጵያ መንግስትና በህወሓት መካከል ባለፈው ሳምንት ስለተጀመረው የሰላም ድርድር ነው የምናወራው። ዛሬም ውሎ ቀጥቷል። ትናንት እሁድ ይጠናቀቃል ተብሎ ሲጠበቅ የነበረው ንግግር በእስካሁኑ ቆይታው ምን ላይ እንደደረሰ ግን ከየትኛውም ወገን የተሰማ ነገር የለም።
I'm expecting right now what's going on in Ethiopia to have some kind of peace agreement in the country.
አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው።
ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን። ዩናይትድ ስቴትስ በአፍሪካ ቀንድ ልዩ መልእክተኛዋን ጨምሮ የቀረበውን ይህን ንግግራቸውን የተመለከተ ዘገባ ይኖረናል። በሰኞ መስከረም ሰኞ ጥቅምት 21 2015 ዓመተ ምህረት ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ አቀናባሪ ብርሃን ኃይሉ፣ ኮርኔሊየስ ቲነር ደግሞ ለምህንድስናው ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ ውስጥ እየተካሄደ ያለው የኢትዮጵያ የሰላም ንግግር ዛሬም መቀጠሉን ቅርበት ያላቸውን ባለስልጣን ጠቅሶ አሶሲየትድ ፕሬስ ዘግቧል። በአፍሪካ ህብረት የሚመራው ድርድር አንዳንድ ምሁራንና የጤና ባለሙያዎችን ግምት መሰረት በማድረግ በመቶ ሺዎች ለሚቆጠሩ ሰዎች እልቂት ምክንያት እንደሆነ፣ ዩናይትድ ስቴትስ ያሳሰበችበትን ግጭት ለማስቆም ተስፋ የተጣለበት መሆኑ ተነግሯል። ድርድሩ ባለፈው ሳምንት ሲጀመር እስከ ትናንት እሁድ እንደሚካሄድ የደቡብ አፍሪካ ባለስልጣናት ፍንጭ ሰጥተው ነበር። ይሁን እንጂ ድርድሩ የሚጠናቀቅበት ቀን አልተቆረጠለትም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ቃል አቀባይ ኤባ ካሎንዶ በላኩት መልእክት እንደነገሩት አጃንስ ፍራንስ ፕሬስ ዘግቧል። ኤኤፍፒም አክሎ ንግግሮቹ ነገም ማክሰኞ ሊቀጥሉ እንደሚችሉ ለትግራይ ልዑካን ቅርበት ያላቸው ምንጮች እንደጠቆሙት አመልክተዋል። በጦርነቱ ውስጥ ወታደሮቿን ከኢትዮጵያ ፌዴራል መንግስት ኃይሎች ጎን ያሰለፈችው ኤርትራ የድርድሩ አካል ዓለም ሆኗ የሚታወቅ ሲሆን የየትኛውም ወገን ተደራዳሪዎች እስካሁን ያወጡት መግለጫም ሆነ መረጃ እንደሌለ አሶሲየትድ ፕሬስ ዘግቧል። ንግግሩ ከተጀመረ በኋላ እንኳ ኤርትራውያን ሰላማዊ ሰዎችን እንደሚገድሉ እማኞች ነግረውኛል ሲል አሶሲየትድ ፕሬስ ዘግቧል። የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት ሲቪሎችን ኢላማ እንደማያደርጉ ቀደም ሲል በተደጋጋሚ አስታውቀዋል። በቅርቡ ሽረ አካባቢ ተደርጎ በነበረ ውጊያ በሲቪሎች ላይ ደርሷል በተባለው ጉዳይ ማዘኑን የጠቆመው የኢትዮጵያ መንግስት ሁኔታውን እንደሚመረምርና ተጠያቂዎችን በኃላፊነት እንደሚይዝ አስታውቆ ነበር። በተፋላሚዎቹ ወገኖች መካከል ያለው መካሰስ የቀጠለ ሲሆን የፌዴራሉ መንግስት የትግራይ ክልልን የሚያስተዳድር ከትግራይ ተወላጆች ውጪ የሆነ ምስለኔ አስተዳደር ለመሾም ተዘጋጅቷል ሲሉ የህወሓት ጦር ዋና አዛዥ ያቀረቡትን ክስ መንግስት ያስተባበለ ሲሆን ሰራዊቱ ወደ ያዛቸው አካባቢዎች እርዳታ መላክ መጀመሩንም ገልጿል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የናይጄሪያው ፕሬዝደንት ሙሐመዱ ቡሃሪ ባለፈው ሳምንት በዋና ከተማ አቡጃ የሚገኙ ብዙ የውጭ ሀገር ሚስዮኖች ላይ የሽብር ማስጠንቀቂያ መድረሱን ተከትሎ ዛሬ ሰኞ የጦር አዛዦች ከፖሊስና ሌሎች የጸጥታ ኃላፊዎች ጋር አስቸኳይ ስብሰባ እያካሄዱ መሆናቸው ተነገረ። የቡሃሪ ቃል አቀባይ ጋርባ ሼሁ የዛሬው ስብሰባ እንደሚካሄድ ያስታወቁት ትላንት እሁድ አመሻሹ ላይ ሲሆን የስብሰባው ዓላማ የአገሪቱን ደህንነት መዋቅር ለማጠንከር መሆኑን አመልክተዋል። ዩናይትድ ስቴትስ፣ እንግሊዝ፣ አየርላንድ፣ ካናዳ፣ ጀርመን፣ ቱርክና አውስትራሊያ ዜጎቻቸው አስፈላጊ ካልሆነ ወደ ናይጄሪያ እንዳይጓዙ አሳስበዋል። የናይጄሪያ ባለስልጣናት አገሪቱ ሰላም መሆኗንና ምንም የሚያሰጋ ነገር አለመኖሩን ተናግረዋል። ይሁን እንጂ በነዋሪዎች መካከል ፍራቻን የፈጠረው ዛቻ አንዳንድ የንግድና ማህበራዊ እንቅስቃሴዎች እንዲዘጉ ማድረጉ ተዘግቧል። የናይጄሪያ የጸጥታ ኃይሎች በሰሜን የአገሪቱ ክፍል ያሉትን የጂሃዲስቶች ቡድኖች እየተዋጉ ሲሆን ቡድኖቹ ወደ ሌላው የአገሪቱ ክፍል እየተስፋፉ አይቀርም የሚለው ስጋት መፍጠሩ ተመልክተዋል። ሩሲያ ዛሬ ሰኞ በርካታ የዩክሬን ከተሞችን መደብደቧን ከኢላማዎቹ መካከል የመሰረተ ልማት አገልግሎት ተቋማት እንደሚገኙበት የዩክሬን ባለስልጣናት ተናግረዋል። ሩሲያ ያካሄደችው መጠነ ሰፊ ጥቃት ከ50 በላይ ክሩዝ ሚሳኤሎች የሚገኙበት መሆኑን የዩክሬን ጦር በማህበራዊ መገናኛ መድረክ ቴሌግራም ላይ ባስተላለፈው መልእክት አስታውቋል። ጥቃቱ የዋና ከተማይቱን የተወሰነ ክፍል የመብራትና የውሃ አቅርቦት ማቋረጡን የኪቭ ከንቲባ ቪታሊ ክሊትስኮ ተናግረዋል። የዩክሬን ፕሬዝደንት ጽፈት ቤት ምክትል ሹም ካይራሎ ታይመሰንኮ የሩሲያ ሚሳኤሎች በበርካታ የዩክሬን ግዛቶች የሚገኙ የመብራት ኃይል መሰረተ ልማቶችን ኢላማ ማድረጋቸውን አስታውቀዋል። ሩሲያ በበኩሏ በኃይል የያዘችው ከክሬሚያ አቅራቢያ ባለው ጥቁር ባህር ላይ የነበሩ መርከቦችን አጥቅታለች ስትል ዩክሬንን ከሳለች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ለዚህ ክስ መልስ በሚመስል ንግግራቸው ጥቃቶቹን ኃላፊነት የጎደላቸውና አጸፋ ተብለው የሚጠሩም አይደሉም ብለዋል። ኩሌባ ባስተላለፉት የትዊት መልእክትም ሩሲያ በጦር ሜዳ ከመዋጋት ይልቅ ሰላማዊ ሰዎችን ትወጋለች ብለዋል። ሚኒስትሩ አክለውም ሩሲያ ይህን የምታደርገው አሁን ድረስ ሚሳኤሎቹና ዩክሬናውያንን የመግደል ፍቃዱ ስላላት ነው ሲሉ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዓለም አቀፉ የገንዘብ ድርጅት IMF የመካከለኛው ምስራቅና የሰሜን አፍሪካ አገሮች ምጣኔ ሀብት እንደ አውሮፓውያኑ የዘመን አቆጣጠር በ2022 ጠንካራ እንደነበሩ ገልጾ፣ ሆኖም ባለሁለት አሃዙ የዋጋ ግሽበት በሚቀጥለው ዓመት በቀጠናው የሚኖረውን እድገት አዝጋሚ እንዲሆን ያደርገዋል ተብሎ እንደሚጠበቅ አስታውቋል። IMF ዛሬ ሰኞ ባወጣው መግለጫ በቀጠናው ያሉት አገሮች አጠቃላይ የአገር ውስጥ ምርት እንደ አውሮፓውያኑ የዘመን አቆጣጠር በ2022 ዓ.ም በ5% እንደሚያድግ ተንብየዋል። በዩክሬኑ ጦርነት የተነሳ አንዳንድ የአውሮፓ አገሮች የሚገዙትን የነዳጅ ዘይት ከሩሲያ መግዛት ትተው ወደ ሌላ አገር በማዛወራቸው በተፈጠረው የንግድ ልውውጥ ተጠቃሚ የሆኑ የነዳጅ ዘይት አምራች አገሮች የአገር ውስጥ ምርት እድገት ደግሞ 5.2% መሆኑን IMF አስታውቋል። ይሁን እንጂ በከፍተኛ የምግብና የሸቀጥ ዋጋ ሳቢያ እንደ አውሮፓውያኑ የዘመን አቆጣጠር በ2023 ለሶስት ተከታታይ ዓመታት የዋጋ ግሽበቱ በእጥፍ ያድጋል ተብሎ የሚጠበቅ ሲሆን የቀጠናውንም እድገት አዝጋሚ እንዲሆን ያደርገዋል ሲል IMF አስታውቋል። በሚቀጥሉት 5 ዓመታት ወደ መካከለኛው ምስራቅ ዘይት ላኪ አገሮች የሚፈሰው ተጨማሪ ገቢና የፋይናንስ ክምችት መጠን ከ1 ትሪሊዮን ዶላር በላይ እንደሚሆን ይጠበቃል ሲልም ዓለም አቀፉ የገንዘብ ድርጅት ተንብየዋል። ጥቅምት 29 ወይም እንደ አውሮፓ አቆጣጠር ህዳር 8 የሚካሄደው የዩናይትድ ስቴትስ የፕሬዝደንታዊ ዘመን የአጋማሽ ዘመን ምርጫ 1 ሳምንት ገደማ የቀረው ሲሆን ዲሞክራቶቹ በምክር ቤቶቹ ያላቸውን አብላጫ መቀመጫ ይዘው መቆየታቸውን ወይም ሪፐብሊካኖቹ የሁለቱም ምክር ቤቶች አብላጫ መቀመጫ ይቆጣጠሩ እንደሆን የሚወስን ይሆናል ተብሎ ይጠበቃል። የስነ ተዋልዶ መብቶችን መጻኢ ዕጣ ፈንታ ጨምሮ በርካታ የአገር ውስጥ ጉዳዮች በብዙ መራጮች አእምሮ ውስጥ እንዳሉ ተመልክቷል። በአብዛኞቹ ክፍለ ግዛቶች ውስጥ ከዋናው ዕለት ቀደም ብሎ ድምፅ የተሰጠ ሲሆን በዚህ ሳምንትም ፕሬዚደንት ጆ ባይደንና የልጅ ልጃቸው ናታሊ ፕሬዚደንቱ በኖሩባት የደለዌር ክፍለ ግዛት ድምፃቸውን ሰጥተዋል። ብዙዎቹ ክፍለ ግዛቶች መቀመጫቸውን ይዘው ለመቆየት የሚወዳደሩ ተወካዮችን የማያሰጉ ቢሆንም ትልቅና እውነተኛ ፉክክር የሚታይባቸው አንዳንድ በጣት የሚቆጠሩ ክፍለ ግዛቶች ግን የዋሽንግተንን የኃይል ሚዛን እንደሚወስኑ ተነግረዋል። ዲሞክራቶች ከእጃችን ሊያመልጥ ይችላል ብለው ከሚሰጉባቸው ግዛቶች አንዱ በሆነው እንደ ጆርጂያ ጠንካራ ፉክክር በሚታይባቸው ክፍለ ግዛቶች ጽንስ የማቋረጥ መብት በምርጫው ትልቅ ስፍራ እንደሚይዝ ተነግረዋል። በዩናይትድ ስቴትስ የምርጫ ታሪክ ስልጣን ላይ ያለው ፕሬዚደንት ፓርቲ በርካታ የህዝብ ተወካዮች ምክር ቤትና የተወሰኑ የመወሰኛው ምክር ቤት መቀመጫዎችን ማጣቱ የተለመደ ሲሆን ይህ በዘንድሮ የአጋማሽ ዘመን ምርጫም የሚቀጥል ከሆነ የዋሽንግተንን የኃይል ሚዛን ለመቀየር በቂ ሊሆን እንደሚችል ተመልክቷል። የጀርመን ባለስልጣናት በኢራን አብዮታዊ ዘብ ላይ ሊጥሉ ያሰቡት ማዕቀብ ኃላፊነት የጎደለውና ገንቢም ያልሆነ ነው ሲል የኢራን የውጭ ጉዳይ ሚኒስቴር ተናገረ። የሚኒስቴሩ ቃል አቀባይ ናስር ካናኒ ለሪፖርተሮች ዛሬ በሰጡት መግለጫ እንደዚህ ያሉ ማዕቀቦች ህገወጥ ናቸው ብለዋል። የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ ትናንት እሁድ ለጋዜጠኞች በሰጡት መግለጫ ጀርመንና የአውሮፓ ህብረት በኢራን አብዮታዊ ዘብ ላይ ማዕቀብ ለመጣል እያሰቡበት መሆኑን ተናግረዋል። አብዮታዊ ዘቡን በአሸባሪ ድርጅትነት ዝርዝር ውስጥ እንዲመዘገብ ማድረግ የሚቻልበት መንገድ እየታሰበበት መሆኑም ሚኒስትሯ ተናግረዋል። ሚኒስትሯ ይህን ያሉት የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚ ተቃዋሚዎችን ከአሁን ወዲያ የሚያካሂዱትን ተቃውሞ ሰልፍ እንዲያቆሙ ማስጠንቀቂያ በሰጡ ማግስት መሆኑ ተነግሯል። የእስልምናን ጥብቅ ያለባበስ ደንብ ጥሰሻል በሚል በስነ ምግባር ፖሊሶች ቁጥጥር ስር እንዳለች ህይወቷ ያለፈውን የ22 ዓመቷ መሐሳ አሚኒ ሞትን ተከትሎ ኢራን ውስጥ ለሳምንታት የተቃውሞ ሰልፍ ሲካሄዱ ሰንብቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብሮን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥቅምት 21 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ራም ማክሊን ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ንግግሩ እንደቀጠለ ነው። ሌሎች የዛሬ ውሎና ጉዳዮችንም እንመረምራለን። በኢትዮጵያ መንግስትና በህወሓት መካከል ባለፈው ሳምንት የተጀመረው የሰላም ድርድር ዛሬም ቀጥሎ ውሏል። ትናንት እሁድ ይጠናቀቃል ተብሎ ሲጠበቅ የነበረው ንግግር በእስካሁን ቆይታው ምን ላይ እንደደረሰ ግን ከየትኛውም ወገን የተባለ ነገር የለም። በተፋላሚ ወገኖች መካከል ያለው መካሰስ የቀጠለ ሲሆን የፌዴራሉ መንግስት የትግራይ ክልልን የሚያስተዳድር ከትግራይ ተወላጆች ውጭ የሆነ ምስለኔ አስተዳደር ለመሾም ተዘጋጅተዋል ሲሉ የህወሓት ጦር ዋና አዛዥ ያቀረቡትን ክስ መንግስቱ ያስተባበለው ሲሆን ሰራዊቱ ወደ ያዛቸው አካባቢዎችም እርዳታ መላክ መጀመሩን አስታውቋል። ኬኔዲ አባተ ተከታትሎታል።
ለሰሜን ኢትዮጵያው ግጭት ዲፕሎማሲያዊ መፍትሄ ለማምጣት ካለፈው ማክሰኞ ጥቅምት 15 2015 ዓ.ም ጀምሮ በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዛሬም ቀጥሎ መዋሉ ታውቋል። የሰላም ንግግሩን ዝግጅት ጠንቅቀው የሚያውቁ አንድ ባለስልጣን ንግግሩ ስለመቀጠሉ አረጋግጠውልኛል ያለው አሶሲየትድ ፕሬስ፣ ሆኖም በጣም ጥብቅ በሆነ ምስጢር እየተካሄደ ነው ያሉትን ንግግር በተመለከተ ባለስልጣኑ ተጨማሪ መረጃ እንዳልሰጡት ዘግቧል። አጃንስ ፍራንስ ፕሬስ ደግሞ ደቡብ አፍሪካ ለሚገኘው የህወሓት ልዑካን ቡድን ቅርበት ያለው ምንጭ ውይይቱ እስከ ማክሰኞ ሊቀጥል ይችላል ማለቱን ጠቅሶ፣ በሌላ በኩል የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ቃል አቀባይ ኤባ ካሎንዶ በላኩት የጽሑፍ መልእክት በንግግሮቹ ላይ የቀን ገደብ አልተደረገም ማለታቸውን አመልክቷል። ከፍተኛ ሰብአዊና ቁሳዊ ውድመት ያስከተለው የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ወዲህ በሁለት ዓመታት ጊዜ ውስጥ ለመጀመሪያ ጊዜ በይፋ ተዘጋጅቶ እየተካሄደ ያለው የሰላም ንግግር ትናንት እሁድ ሊያበቃ እንደሚችል የአስተናጋጇ ሀገር ደቡብ አፍሪካ ባለስልጣን ጠቁመው እንደነበር የሚታወስ ሲሆን በምን ሁኔታ እንደቀጠለም ከማንም የወጣ መረጃ የለም። እስካሁን ባለው ሂደትም ንግግሩ እየተደረገ ያለው በምን ጉዳይ ላይ እንደሆነና ስምምነት ላይ የተደረሰባቸው ወይም የተፈረሱባቸው ነጥቦች ይኑሩ አይኑሩ የተገለጸ ነገር የለም። በሌላ በኩል ግን ንግግሩ ከተጀመረ በኋላ እንኳን ኤርትራውያን ወታደሮች ትግራይ ውስጥ ሰላማዊ ሰዎችን እንደሚገድሉ እማኞች ነግረውኛል ሲል አሶሲየትድ ፕሬስ ዘግቧል። የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት ሲቪሎችን ኢላማ እንደማያደርጉ ቀደም ሲል በተደጋጋሚ አስታውቀዋል። በቅርቡ ሽሬ አካባቢ ተደርጎ በነበረ ውጊያ በሲቪሎች ላይ ደርሷል በተባለ ግድያ ማዘኑን የገለጸው የኢትዮጵያ መንግስት ሁኔታውን እንደሚመረምርና በውጤቱ ላይ ተመስርቶ እርምጃ እንደሚወስድ አስታውቆ ነበር። እስካሁን ፍሬው ያልታወቀው የሰላም ንግግር በቀጠለበት በአሁን ወቅት ጦርነቱም በመካሄድ ላይ ሲሆን በተወካዮቻቸው አማካኝነት ፕሪቶሪያ ደቡብ አፍሪካ የሰላም ንግግሩን በማድረግ ላይ የሚገኙት የኢትዮጵያ መንግስትና ህወሓት መካሰሳቸውን ቀጥለዋል። የህወሓት ጦር ዋና አዛዥ ጄኔራል ታደሰ ወረደ ሰሞኑን ለክልሉ መገናኛ ብዙሃን መግለጫ ሲሰጡ የኢትዮጵያ ፌዴራል መንግስት ትግራይ ክልልን የመቆጣጠር እቅዱ እውን ከሆነ በዶክተር አለሙ ስሜ የሚመራ ምስለኔ የትግራይ አስተዳደር ለመሾም መዘጋጀቱን እናውቃለን ማለታቸውን የትግራይ ቲቪ ዘግቧል። ዶክተር አለሙን ጨምሮ ፌዴራሉ መንግስት ሊያቋቁም ያሰበው የክልሉ አስተዳደር የትግራይ ተወላጆች ባልሆኑ ግለሰቦች እንደሚዋቀር መረጃው አለን ሲሉም ነው ጄኔራሉ የገለጹት። የኢትዮጵያ መንግስት በበኩሉ ይህን ክስ መሰረተ ቢስ ሲል አጣጥሎታል። የመንግስት ኮሙኒኬሽን አገልግሎት ትላንት እሁድ ጥቅምት 20 ባወጣው መግለጫ የትግራይ ህዝብ በራሱ ልጆች እንጂ በማንም ሊተዳደር አይገባም፣ ፌደራላዊ ስርዓቱም ይህንን አይፈቅድም፣ ህወሓትም ይህንን ያውቃል ብሏል። ህወሓት ምስለኔዎች ሊያስተዳድሩ እየመጡ ነው ማለት የጀመረው የትግራይ ህዝብ ከመከላከያ ሰራዊቱ ጋር እየተባበረ በመሆኑ በተፈጠረበት ድንጋጤ ነው ያለው የመንግስት መግለጫ የኢትዮጵያ ህዝብ ከህወሓት ጋር የታገለው የምስለኔ አስተዳደር እንዲቀር ነው ሲልም አክሏል። የመከላከያ ሰራዊቱ በተቆጣጣራቸው የትግራይ ክልል አካባቢዎች ሰብአዊ እርዳታ ማድረስ እንደጀመረ መንግስት አስታውቋል። ግጭቱ በአስቸኳይ እንዲቆምና ያልተገደበ የሰብአዊ እርዳታ አቅርቦት እንዲጀመር በተደጋጋሚ ጥሪ ያቀረበችው ዩናይትድ ስቴትስ ሰሞኑን በሰጠቻቸው መግለጫዎች ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ ለረሃብ የተጋለጠው ህዝብ በተለይ ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ማለቷ የሚታወስ ነው። ህወሓትም በክልሉ ግጭቱ በመቀጠሉ ምክንያት ሰብአዊ ቀውሱ እየተባባሰ ነው ሲል በተደጋጋሚ አመልክቷል። መከላከያ ሰራዊት የሚወስደው የመከላከል እርምጃ አንዱ ግብ ሰብአዊ እርዳታን ለተቸገሩ ወገኖች ማድረስ ነው ያለው የኢትዮጵያ መንግስት ደግሞ ክልሉ ውስጥ ሰራዊቱ በያዛቸው አካባቢዎች ይህንኑ ተግባር መጀመሩን ገልጿል። የአደጋ ስጋትና አመራር ኮሚሽን ዶክተር ሽፈራው ተክለ ማርያም ትናንት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ መንግስት በትግራይ ክልል በመከላከያ ቁጥጥር ስር በሚገኙ አካባቢዎች ዛሬ 3000 ኩንታል የምግብ እህልና አልሚ ምግብ ልኳል ማለታቸውን ኢዜአ ዘግቧል። በተጨማሪም መድኃኒቶች እና የህክምና መገልገያ ቁሳቁሶችን የጫኑ ከባድ የጭነት ተሽከርካሪዎች ወደ ክልሉ ጉዞ ጀምረዋል ማለታቸውም በዘገባው ተጠቅሷል። መንግስት ከረዴት ድርጅቶች ጋር በመተባበር የሽሬ አየር ማረፊያን ጭምር በመጠቀም ለትግራይ ክልል ነዋሪዎች እርዳታ ለማድረስ ኮሚቴ አቋቁሞ ዝግጅት በማድረግ ላይ መሆኑን መግለጹም አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩም ርዕስ ከዚሁ ጋር ያቆየናል። በደቡብ አፍሪካ በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ለመጀመሪያ ጊዜ እየተካሄደ ያለው የሰላም ንግግር 2 ዓመት ለሚጠጋ ጊዜ ለዘለቀው ጦርነት ማብቂያ አንዳች ተስፋ አጭሯል ይላል ሊንዳ ጊፍታሽ ከጆሃንስበርግ ያደረሰችን ዘገባ። ወደ ውይይቱም ሆነ ወደ ትግራይ ክልል የመገናኛ ብዙሃን እንዲገባ ባይፈቀድም በደቡብ አፍሪካ የሚኖረው የኢትዮጵያ ማህበረሰብ ከፍተኛ እልቂት ያስከተለውን ግጭት ማስቆም የሚችል ስምምነት ላይ እንደሚደረስ ተስፋ ያደርጋል ትላለች። ሙሉ ዘገባውን ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ጆሃንስበርግ በሚገኘው ንግስት ሳባ የኢትዮጵያን ምግብ ቤት የፖለቲካ ልዩነት ሳይለይ ሰዎች ምግብ ይመገባሉ፣ ባህላቸውንም ያወድሳሉ። ከሁለት ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በሰሜን ኢትዮጵያ የእርስ በርስ ጦርነቱ ሲቀሰቀስ የምግብ ቤቱ ባለቤት የሆነው ወንዱ ተስፋዬ ከባድ ድንጋጤ እንደፈጠረበት ይናገራል።
ያልጠበቅኩት ክስተት ነበር። ይሁን እንጂ ይህ ጦርነት ማብቂያ እንደሚበጅለት ተስፋ አድርጋለሁ። እናም በሀገሪቱ ሰላም እንደሚሰፍን አምናለሁ።
የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ቁጥሩ ከ5.2 ሚሊዮን በላይ የሚሆን ህዝብ ለረሃብ መጋለጡን ሲያስታውቅ ጦርነቱ እንዲቆም በሚል የዓለም አቀፉ ማህበረሰብ የሚያደርገው ግፊት በከፍተኛ ደረጃ ጨምሯል። በአፍሪካ ህብረት መሪነት በሁለቱ ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር ባለፈው ሳምንት በደቡብ አፍሪካ ጀምሯል። የሰላም ንግግሩ ለጦርነቱ ማብቂያ ሊበጅ ይችላል የሚለው እይታ ተስፋዬን ጨምሮ በውጪ በሚኖሩ በርካታ ኢትዮጵያውያን ዘንድ ተስፋ አሳድሯል።
I'm expecting right now what's going on in Ethiopia to have some kind of peace agreement in the country.
አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። እዚህ ደቡብ አፍሪካ በርግጥ በጣም ትልቅ የኢትዮጵያ ማህበረሰብ አለ። በአንጻሩ የአፍሪካ ህብረትም በዚህ ጉዳይ ላይ ብዙ ተሳትፎ እያደረገ ነው።
በዌስተርን ኬፕ ዩኒቨርሲቲ እንደሚያስተምሩት ናምህላ ማትሻንዳ ያሉ የፖለቲካ ተንታኞች በአህጉሪቱ ለሚከሰቱ ግጭቶች አፍሪካ መር መፍትሄ ይበጃል በሚለው ይስማማሉ።
እኔ እንደሚመስለኝ ሌሎች የቀጠናው ኃይሎች ሲገቡበት የሀገር ውስጥ ግጭት መሆኑ ያቆመ ይመስለኛል። በጦርነቱ መጀመሪያ ሰሞን በሽዎች የሚቆጠሩ ስደተኞች ወደ ጎረቤት ሀገር ሱዳን ሲሰደዱ ተመልክተናል። ያ በራሱ ግጭቱን የቀጠናው ግጭት ያደርገዋል። ምክንያቱም ሱዳኖችም ገብተውበታልና።
ኢዮብ ስራት እንደ አውሮፓውያን ዘመን አቆጣጠር በ2002 ዓመተ ምህረት አገሩን ጥሎ ወደ ደቡብ አፍሪካ እንዲኮበልልና የንግድ ስራውን ከዚያ እንዲጀምር ያደረገው በኢትዮጵያ የነበረው ያለመረጋጋት አንዱ መሆኑን ይናገራል። ይህ ያሁኑን የግጭት ሁኔታ መከታተል ለርሱ በእጅጉ አዳጋች እንደነበር የሚናገረው ኢዮብ ካለበት ብዙም ባልረቃ ስፍራ እየተካሄደ ያለው የሰላም ንግግር ሲሰማ ጭንቀቱ ቀለል እንዳለለት ያስረዳል።
has influence in the rest of African countries.
ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኛል ብዬ አምናለሁ። እናም ይህ ትክክለኛው ቦታ ነው ብዬ አምናለሁ። ይህን ንግግር ለማስተናገድ ከደቡብ አፍሪካ የተሻለ ሌላ ሀገር አይታየኝም።
እንደ ማትሻንዳ ያሉ ባለሙያዎች ግን በመካሄድ ላይ ያሉት ንግግሮች ሰላምን ለማምጣት ለሚደረገው ረጅም ሂደት የመጀመሪያ እርምጃ ብቻ መሆኑን ያስጠነቅቃሉ።
I think this meeting is really not negotiations to end the conflict but to agree on
እንደሚመስለኝ ይሄ ስብሰባ እንዴት ድርድሩ ግጭቱን እንደሚያስቆም ሳይሆን በምን ላይ መደራደር እንዳለባቸው ለመስማማት ነው። ሁለቱም ወገኖች በአስቸኳይ ግጭቱን ለማቆም ወደ ትግራይ ያላቋረጠ እርዳታ እንዲገባና በመሳሰሉት እንዲስማሙ ለማድረግ እነዚህ መሰረታዊ ነገሮች ብቻ ናቸው።
እስካሁን ስለ ንግግሩ ምንም አይነት መረጃ አልተሰጠም። ይህ ማለት ለጊዜው በሀገር ውስጥም ሆነ በውጭ ሆነው የሰላም አዋጅ መስማት የሚመኙ ኢትዮጵያውያን መጠበቅ አለባቸው።
አመሰግናለሁ ስመኝሽ። አድማጮች በተከታዩ ርዕስ ደግሞ ከደቡብ አፍሪካ ወደ ሰሜን ኢትዮጵያ እናቀናለን። የኤሌክትሪክ አገልግሎት ተቋርጦባቸው የነበሩ የአላማጣ ከተማና አካባቢው አገልግሎት ማግኘት ጀምረዋል። በሰሜኑ ጦርነት ሳቢያ የኤሌክትሪክ አገልግሎት ተቋርጦባቸው ከቆዩት አካባቢዎች መካከል የአላማጣ ከተማና አካባቢው ቀበሌዎች ከትናንት ጀምሮ አገልግሎት ማግኘታቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ሌሎች የአማራና የትግራይ ክልል ከተሞችም አገልግሎቱን የሚያገኙበት ሁኔታ መፈጠሩን ነው መስሪያ ቤቱ ያስታወቀው። በሰሜኑ ጦርነት ሳቢያ ጉዳት የደረሰበት የወልዲያና የአላማጣ ከፍተኛ ኃይል ማስተላለፊያ መስመር ተጠግኖ ኃይል ለማከፋፈል የሚያገለግለው መስመር ዝግጁ መሆኑም ተጠቅሷል። መስፍን አራጌ ነው ያጠናቀረው።
ከቆቦ ከተማ 30 ኪሎ ሜትር ርቀት ላይ የምትገኘው አላማጣ በጦርነቱ ምክንያት ለበርካታ ወራት የኤሌክትሪክ አገልግሎት ሳያገኙ ከቆዩ ከተሞች አንዷ ናት። ባለፈው ነሐሴ እንደገና የተቀሰቀሰውን የሰሜን ኢትዮጵያ ጦርነት ተከትሎ የመከላከያ ሰራዊቱ በተቆጣጠራቸው አካባቢዎች ከዚህ በፊት ተቋርጠው የቆዩ መሰረታዊ አገልግሎቶችን እንደሚያስጀምር መንግስት ቀደም ሲል መግለጫ ያወጣ ሲሆን፣ የአላማጣ ከተማም የዚሁ አገልግሎት ቀዳሚ ተጠቃሚ መሆኗን በኢትዮጵያ ኤሌክትሪክ ኃይል ቀጥተኛ የኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ኃላፊ ተስፋዬ መንግስቱ አስታውቀዋል።
አላማጣ ሰብስቴሽን ከባህር ዳር ያገኛል፣ ከኮምቦልቻ ያገኛል፣ ከሸጎዳ ያገኛል። ይሄ ሰብስቴሽን የአላማጣ ኤሌክትሪክ ማከፋፈያ ጣቢያ ሰሜን ወሎ ዞን ላሉት ደግሞ ለላሊበላ፣ ለዋግምራ፣ ዶም አልፎ ለትግራይ ማይጨው እና ቆቦ ራሱ ለአላማጣ ከተማ አካባቢ ላሉ ከተሞች ሙሉ ኤሌክትሪክ የሚሰጥ ማከፋፈያ ጣቢያ ነው። ከኮምቦልቻ አላማጣ የሚሄደውን የ230 ኬቪ እሱን ጠግነን አሁን ጣቢያውን ዝግጁ አደረግን። ከትናንትና ምሽት ጀምሮ የአላማጣ ከተማ ኤሌክትሪክ ማግኘት ስራ ጀምሯል ማለት ነው።
ውስጥ የስልክ አገልግሎት ባይጀምርም ኔትወርክ ካለበት ከፍተኛ ስፍራዎች ላይ በመሆን ለአሜሪካ ድምጽ አስተያየታቸውን የሰጡ አንድ ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ የኤሌክትሪክ አገልግሎቱ እንደጀመረ አረጋግጠዋል።
አላማጣ ያሉ ዙሪያዎች ትናንትና ማታ መጣ፣ ከዛ 4 ሰዓት ከሀያ ጠፍቶ ነበር፣ አሁን ጠዋት ደግሞ መጣ። ወደ
በጤና ባለሙያነት እንደሚያገለግሉ የተናገሩት አስተያየት ሰጪ የአገልግሎቱ መቋረጥ በተለይ በጤናው ዘርፍ ላይ አሳድሮ ነበር ያሉትን ተጽዕኖ እንዲህ ገልጸውታል።
ሄፓታይት ቫክሲን ይባላል እሱ አሁን ኤክስተር ነው መብራት ባለመኖሩ። ሌሎችም አሉ። አሁን ኢንሱሊን አለ፣ የስኳር አለ፣ የቴት ያለ፣ የቲታነስ የሚባል አለ፣ ብዙ ነገሮች አሉ። አንታይዲና የሚባሉ አሉ። ብዙ መድኃኒቶች ኤክስ እንዲሆን አድርጎናል።
ከአገልግሎት ውጭ ወይም ደግሞ
መብራት ከሌለ አጋጣሚ ለ24 ሰዓት፣ ለ3 ቀን፣ ለ2 ቀን የሚቋቋም አለ። ከዛ በላይ ለረጅም ሰዓት ከጠፋ ግን ከአገልግሎት ውጭ ነው።
ጦርነቱ ከፈጠረባቸው አለመረጋጋት ባለፈ የኤሌክትሪክ አገልግሎት አለመኖሩ በኑሯቸው ላይ ያስከተለው ጫና የከፋ እንደነበር አክለው ጠቅሰዋል።
ሰዎች ዶቄት በጣም ውድ የሚሆንበት የሚበላው ሰው የሚያጣበት ሰዓት ነው። ብዙ ነገር ነው።
በጦርነቱ ምክንያት ከፍተኛ ጉዳት እንደደረሰበት ሲናገር የነበረው የወልዲያ አላማጣ ከፍተኛ የኃይል ማስተላለፊያ መስመር ተጠግኖ ዝግጁ መሆኑን ያመለከቱት አቶ ተስፋዬ ለህብረተሰቡ ኃይል የማከፋፈል ስራው በአጭር ጊዜ ውስጥ ይጠናቀቃል ብለው ተስፋ እንደሚያደርጉ ገልጸዋል።
ሙሉ ለሙሉ በሰቆጣም፣ በላሊበላም፣ በቆቦም ሳይድ በሁሉም በኩል ዝግጁ አድርገናል። ቀጣይ በዚህ በአፋር ሳይድ የሚሄደው መስመር የኢትዮጵያ ኤሌክትሪክ አገልግሎት መስመሮቹን ዝግጁ የማድረግ ስራ ይሰራል ብለን ነው ተስፋ የምናደርገው። በእኛ በኩል አሁን ያለውን ለሁለት ዓመት አካባቢ የተጎዳ ማህበረሰብ ነው በዛም በኩል የነበረው እና ከፍተኛ ርብርብ አድርገን ትላንትና ስራችንን ሙሉ ለሙሉ በማጠናቀቅ የኃይል የመስጠት ስራ ጀምረናል። ትግራይ አካባቢ ማከፋፈያ ጣቢያዎቹ ባለሙያ አይኑር አካባቢ ካለው የጸጥታ ችግር አኳያ እኛ ገብተን ቼክ ማድረግ አልቻልንም፣ መረጃም አላገኘንም። በእኛ በኩል መሀል ላይ እነሱንም ዝግጁ አድርገንላቸዋል። በማይጨው በኩል እና በኮረም አልፎ የተለያዩ ወረዳዎች እንዳሉ ነው መረጃ ያለን። እነሱን ሙሉ ዝግጁ አድርገንላቸዋል።
ለደንበኞች ኃይል የማከፋፈል ኃላፊነቱን የወሰደው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያት በበኩላቸው እንዳረጋገጡት በሰቆጣና አካባቢው የኤሌክትሪክ ኃይል ለማከፋፈል እየተሰራ ያለው የጥገናና ቴክኒክ ስራ 90% ተጠናቋል።
የሰቆጣ የ66 ትራንስሚሽን ላይን ጥገና እየተከናወነ ነው። እሱ 90% ጥገናው ተከናውኗል። በቀጣዮቹ ቀናት ውስጥ በያዝነው ፕሮግራም መሰረት ኤሌክትሪክ እናገናኛለን ማለት ነው። እሱ
ይሁን እንጂ ከቆቦ እስከ ዋጃ ያለው 15 ኪሎ ሜትር ገደማ የሚገኘውና ዋናውን መስመር ተከትሎ ያለው ደን ባለመመንጠሩ የኃይል አቅርቦት ለማድረግ እንቅፋት እንደፈጠረባቸው አቶ ሽመልስ አመልክተዋል።
ካላማጣ ቆቦ ያለው የመካከለኛ መስመር ጥገና በአንድ ሳምንት ውስጥ እናጠናቀቃለን ካልነው አንድ ቀን ቀድመን ስራውን ያጠናቀቅን ቢሆንም ቀደም ሲል የነበረው ስጋት ወደ 18-20 ኪሎ ሜትር ማለት ነው። እዚህ አካባቢ ብዙ ጊዜ የሚበቅለው ግራር ነው፣ ከበድ የሚል ዛፍ ነው። በሱ ምክንያት ኤሌክትሪክ ማገናኘት አልተቻለም። ከአካባቢው መስተዳድር ጋር በጋራ ለመስራት አሳውቀናል። ያ ባለመጠናቀቁ መካከለኛ መስመር ጥገናው ቢካሄድም ቆቦና ዙሪያውን ያሉ ከተሞች ኤሌክትሪክ አላገኙም። ነጻ ከወጡ አካባቢዎች ላይ ድንገት በአካባቢው ሊተባበረን የሚችል የከተማ አስተዳደር ላይኖር ይችላል ብለን ስላሰብን ከአላማጣ እስከ ዋጃ ያለውን በጣም በርካታ የጉልበት ሰራተኞችን በማስገባት ከአስር ኪሎ ሜትር በላይ ዛፍ ምንጣሩ አከናውነናል። አላማጣ ኦልሬዲ ኤሌክትሪክ አገልግሎት ይንተዋል። አላማጣ ከተማ
በሰሜን ወሎ ዞን የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያ ይዘት ዝግጅትና ስርጭት ቡድን መሪ አየና ማረ ችግሩ እንዳላምኖ በመጪዎቹ ሁለት ቀናት ውስጥ ለማስተካከል እንሰራለን ብለዋል።
የመብራት አገልግሎት ያው ተቋርጦ ቆይተዋል እና መሰረተ ልማቶቹም ፖሎቹ፣ ሽቦ ተቆራርጦ ወድሞ የነበረበት ነበር። አሁን ጁንታ አካባቢ ለቆ በወጣበት ሰዓት መልሶ ለማገናኘት የመብራት ኃይል ባለሙያዎች ሌት ቀን እየሰሩ ነው። ዋናው መስመር አቋርጧቸው የሚሄደው ዛፎች በቤቶች ላይ የሚሆን ከቤቶች ውጭ ያለ ዛፍ አለ። አሁን እሱ በተለይ አዩብ 03 ባርጎ የሚባል አለ። እሱ ቅንጭፍቱ ሙሉ በሙሉ በመብራቱ ወጥቶ ላይ ያለበት ይለን ነበር። ህብረተሰቡ ይሄ ችግር እንደገጠማቸው ሰዎቹ አሳውቀዋል። ለስራችን እንቅፋቱ ነው ብና መስተካከል አለበት የሚል ነው። አንዳንድ ግለሰቦችም ፈቃደኛ ያለመሆን ነገር አለ። አሁን ግን አመራር ተመድቦ በአጭር ጊዜ ይሄ ተመንጥሮ አገልግሎት እንዲሰጥ ነው። በዚህ ሁለት ቀን ሶስት ቀን ይጠናቀቃል ብለን እናስባለን። ካልሆነ በዘመቻ መልክ ሁሉንም ንቅናቄ ተፈጥሮ ይሄ መጽዳት አለበት ነው።
የጥገናና የኃይል አቅርቦ ቱ ሲጠናቀቅ ከአላማጣ ማከፋፈያ ጣቢያ በ66 ኪሎ ቮልት ኃይል ሲያገኙ የነበሩት ላሊበላ፣ ሰቆጣና ቆቦ እንዲሁም ማይጨውና አካባቢያቸው ኃይል እንደሚያገኙ አቶ ተስፋዬ ገልጸዋል። ከቀናት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው አቶ ተስፋዬ አገልግሎቱ ሲጀምር የሰሜን ወሎና ዋግምራ ዞኖች እንዲሁም ከፊል የትግራይና የአፋር አካባቢዎች ለኃይል አገልግሎት ዝግጁ እንደሚያደርጉና ይህም ከአስር ቀናት ባልበለጠ ጊዜ ውስጥ ተግባራዊ እንደሚሆን ጠቁመው ነበር። ኃላፊው ተደረገ ባሉት ርብርብ ከታቀደለት ጊዜ ቀድሞ ማጠናቀቃቸውን ነው የተናገሩት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። አድማጮች፣ በተከታዩ ርዕስ ደግሞ ከአላማጣ ወደ ምስራቅ ሸዋ ነው የምንመለሰው። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌና ቦሰት ወረዳዎች መንግስት ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን ተፈጸመ ባሉት ጥቃት የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ ነው ሲል የዞኑ አስተዳደርና ፖሊስ አስታወቀ። በመስከረም ወር ተፈጸመ በተባለው በዚህ ጥቃት በሺዎች የሚቆጠሩ ሰዎች ተፈናቅለው ወደ ደቡብ ክልል መሰደድ መሰደዳቸውን በሃዲያ ዞን ሆሳና ከተማና በከምባታ ዞን የተጠለሉ ተጎጂዎች ለአሜሪካ ድምጽ በስልክ አስተያየት ሰጥተዋል። ተፈናቃዮቹ አክለውም የመተሃራና አካባቢው ጥቃት የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት በፈረጀው ቡድን ነው ይላሉ። በጥቃቶቹም 14 ሰዎች መገደላቸውን ተናግረዋል። ታጣቂ ቡድኑ ለዚህ ውንጀላ በሰጠው ምላሽ ኃይሎቻችን ብሔራቸውን ወይም ዘውግ ለይተው በሰላማዊ ዜጎች ላይ ግድያ ፈጸሙ የሚለው የሐሰት ፕሮፓጋንዳ ነው ሲሉ ከሷል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የተፈረጀው ቡድን መስከረም 18ና 19 ጥቃት ፈጽሟል በሚል በተጎጂዎችና በአካባቢው አስተዳደር የተወነጀለው በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታለና ቦሴት ወረዳዎች ውስጥ ነው። በመተሃራ ከተማና አካባቢው በሚገኙትና አባድር፣ ኑራኤል፣ አላገና መርት የተባሉ በሚጠሩት ካምፖች በተፈጸመ ጥቃት ንጹሃን መገደላቸውና በርካታ ነዋሪዎችም መሰደዳቸውን ተጎጂዎች ጠቁመዋል። በኦሮሚያ ክልል የምስራቅ ሸዋ ዞን ፖሊስ አዛዥ ኢንስፔክተር ሱልጣን አባ ቡልጋ የተፈናቀሉ ዜጎችን ወደ ቀያቸው መመለስ ተጀምሯል ሲሉ ለአሜሪካ ድምፅ ተናግሯል።
እዛ አካባቢ የሚኖሩ ሰዎች የተወሰኑ ትምህርት ቤት አካባቢ ተሰባስቦ ነበረ። እነሱን አሁን እኛ ወያይተን ጸጥታ ኃይሉም ጥበቃ ይደረግላቸዋል፣ ወደ ቤታቸው ተመለሱ ተብሎ ጥበቃም ይደረጋል፣ በጠላት ላይም እርምጃ እየተወሰደ ነው ተብሎ ሰዎቹን የመንግስት አካላትም አወያይተው ተመልሷል ወደዛ ማለት ነው፣ ወደ ቀያቸው። እነሱ በሰላም እየኖሩ ነው።
ኢንስፔክተር ሱልጣን እሳቸው ሸኔ ሲሉ የገለጹትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በሲቪሎች ላይ ጥቃት መፈጸሙን በመጥቀስ ወንጅለው በታጣቂዎች ላይ እርምጃ የተወሰደ ነው በማለት ማክለዋል።
ከአሁን በፊት እዛ አካባቢ ትንቀሳቀስ የነበረ ወይ ኮኔክሽን የሚባለው ጠላት አሁን በዚህ ደረጃ ስጋት እየሆነ አይደለም። ጸጥታ አካላቱ አካባቢውን ተቆጣጥሮ በየቀኑ ኦፕሬሽንም እየተደረገ ነው፣ እርምጃም እየተወሰደ ነው።
የተገደሉትን ሰዎች ቁጥር በተመለከተ ግን ገና በምርመራ ላይ ያለ ጉዳይ መሆኑን በመጥቀስ ቁጥራቸውን ከመናገር ተቆጥቧል።
ኮኔክሽን ከአሁን በፊትም እንደመንቀሳቀስ ይታወቃል፣ ግን በተወሰኑ ሰዎች ላይ ዋን ዜጎች ላይ እርምጃ ወስዷል። ባለፈ
የአካባቢው ነዋሪዎች ለአሜሪካ ድምፅ እንዳሉት ጥቃቱ በተለያዩ ጊዜያት ሲፈጸም ቆይቷል። የጥቃቱ ሁኔታ እየተባባሰ መጥቶ ግን መስከረም 18ና 19 2015 ዓ.ም በስራ ቦታና በቤታቸው የነበሩ ሰዎች በግፍ ተገሏልም ብሏል። በዚህም ምክንያት አካባቢውን ጥለው መሰደዳቸውን ጠቅሷል። በጥቃቱ ምክንያት ተፈናቅለው ወደ መጡበት የደቡብ ክልል ሃዲያ ዞን ሆሳና ከተማ የተሰደዱት ተጎጂ በአንድ ቀን 14 ሲቪሎች በማንነታቸው ተለይተው ተገሏል ሲሉ በስልክ ለቪኦኤ ተናግሯል።
አፍርተናል፣ ብዙ ነገር ጥለን የወጣ ነው፣ ምንም የወሰደነው ነገር ለራሳችን ሸሽተን በአንድ ቀን 14 ሰው ሲገደል ከዛ በኋላ ሌላ ላይ በሙሉ እያንዳንዳችን ላይ እኔ አሁን ዛቻ ደርሶብኛል በጣም እና በእያንዳንዱ ላይ ዛቻ ሲደርስ ዛቻ ፈጠን ጥለን ነው የወጣ ነው። ዘር ተኮር የሆነ ግድያ ሲደረግ የነበረው ያው ውጡ፣ ደቡቦች ከዚህ ካልወጣችሁ ይሄ ኢንዱስትሪ አይፈርስም። እኔ እንደ መታራ ሚያቆን ሌላም እንደዛ ነው። ኢንዱስትሪ ዋና አልሚ ናቸው፣ እናንተ ካልወጣችሁ በሚባል የግድያ የዘር ጥቃት ነው።
በሺዎች የሚቆጠሩ ዜጎች በህይወት የመኖርና የደህንነት ዋስትና አደጋ ውስጥ በመግባቱ ያፈራነውን ሀብትና ንብረት ትተን ባዶ እጃችን ወደ ደቡብ ክልል ዞኖች ሸሽተናል በማለት ማስታውቀዋል። በተለያዩ የልማት ድርጅቶች ተቀጥረው የፍራፍሬ ምርቶችን በማምረት ስራ እንደሚታደሩ የሚናገሩት እነዚህ ተጎጂዎች ነን ያሉ ሰዎች ጥቃቱ መፈጸም ከጀመረ ወራትን አስቆጥሯል ነው የሚሉት። በከምባታ ዞን ዶዮገና ከተማ ዘመድ ቤት የተጠለሉት ስማቸውን ያልገለጹ የልጆች እናት ባሌ ለስብሰባ ተብሎ ከቤት ተወስዶ ተገሎብኝ ከታመሙ ልጆቼ ጋር ለችግር ተጋልጠናል ሲሉ ተናግሯል።
ሐምሌ 30 ላይ ነው ማታ 2 ሰዓት ላይ በምንም እንግዲህ ፖለቲካ ምናምን ንክስለውም ከቤት አውጥቶ ነው ሰዎቹን እንግዲህ ስብሰባ አለ ምናምን እያሉ ከቤት አውጥቶ አንድ ሰው አንድ ላይ አራሸኑን። እንግዲህ ከዛ ምንም እንትን የያዘ ነው ምንም የምናየው ነገር የለም። እንግዲህ በነፍስ አለ ሰው ነፍሱ ረሳ። እንግዲህ እዛ ዶዘን ነው ረሰደን የቀበረ ዶዘን የቆፈረ ዶዘን ነው ፈሩን የሚመለሰው።
አጎተ ያሉትን ጨምሮ በተለያዩ ስፍራዎች በሲቪሎች ላይ የግድያ ወንጀል መፈጸሙን የመተሃራ ከተማ ነዋሪ መሆናቸውን የገለጡት አቶ ደሚሴ ለዳሞ ተናግሯል። አቶ ደሚሴ ለአርባ ዓመታት ከኖርኩበት ተፈናቅዬም ከልጆቼ ጋር በከፍተኛ ችግር ውስጥ ይገኛለሁም ብሏል።
ሁሉንም ነገር ጥለን ህይወታችንን ልጆቻችንን ይዘን ተፈናቅለን ሀዲያ ዞን ነው የገባ ነው። እነሱ ባለስልጣኖችም ሸኔ ነው የሚሉት። አንድ ጊዜ እንደ በ12 ሞታ ጊዜ ስራ ሁሉ አቁመን ወረዳው መጣ። በወሰት ወረዳ ነው የሚባለው።
ስለተገደሉ ሰዎች ቁጥር ያልጠቀሱት የዞኑ ፖሊስ አዛዥ ኢንስፔክተር ሱልጣን ተፈናቅለው ወደ ትውልድ ክልላቸው ስለተመለሱ ነዋሪዎች የሚያውቁት ነገር እንደሌለ ነው ተናገሩት። መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በተደጋጋሚ ጊዜ ተመሳሳይ ውንጀላዎችን ሲያስተባብል ቆይቷል። በኦሮሚያ ክልል ምስራቅ ሸዋ ዞን በፈንታለና በውስጥ ወረዳዎች ውስጥ ተፈጸመ ስለተባለው ጥቃት ለአሜሪካ ድምጽ የአፋን ኦሮሞ ክፍል ምላሽ ሰጡት የድርጅቱ ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ይህንን ብሏል።
ገሩ ዱቢ ሰነጀልሰኒ አከዋኑኒ ኬኛ ነሞት ነጋ
ነገር ግን ይህን ጠምዝዘው ኃይሎቻችን ብሔራቸውን ለይተው ያውም ሰላማዊ ሰዎች ላይ ግድያ ፈጸሙ የሚባለው የሐሰት ፕሮፓጋንዳ ነው። ለዚህ ነገር ምስክርነት የሰጡት ምናልባት ሀገር እያስተዳደረ ባለው ስርዓት ጫና ደርሶባቸው ሳይሆን አይቀርም።
ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለቀደመው ዘገባው ዮናታን ዘብዲዮስ ላመስግንና ለምሽቱ የመጽሔት ክፍለ ጊዜ የመጨረሻው አዳደረግነው ቅንብር ልውሰዳችሁ። ወደ አዲስ አበባም ይመልሰናል። በአዲስ አበባ የተዘጋጀው አዲሱ ምዕራፍ ሁለት የወዳጅነት ፓርክ ወደ 50 የሚጠጉ ጥንዶችን የሰርግ ስነ ስርዓት በማስተናገድ ትላንት ለአገልግሎት ክፍት ሆነዋል ይለናል ኬኔዲ አባተ በተከታዩ ዘገባው። ለሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን አካቶ በተገነባው በዚህ ፓርክ በተካሄደው የሰርግ ስነ ስርዓት ላይ የተሞሸሩ ጥንዶች በዚህ መልኩ የሰርግ ድግስ ማድረግ ከወጪ እንዲሁም ትውውቅን ከመፍጠር አንጻር አስተዋጽኦ የጎላ ነው ማለታቸውንም ጠቅሷል። እናም መበረታታት አለበት ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው ከሙሽሮቹ ጋር በጋራ ኬክ መቁረሳቸውን ጠቅሶ ኬኔዲ ተከታዩን አድርሶናል።
የምንገኝበት የጥቅምት ወር በኢትዮጵያ ጋብቻ ከሚፈጸምባቸውና ሰርግ ከሚዘወተርባቸው ወቅቶች አንዱ ነው። ይሁን እንጂ አብዛኛው የኢትዮጵያ ማህበረሰብ ለሰርግ ድግስ የሚሰጠው ቦታ ትልቅ ቢሆንም ይህን ስነ ስርዓት ለማከናወን የሚያስችሉ ስፍራዎች ግን ውስን ናቸው። ለዚሁ የሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን ጨምሮ ለተለያዩ አገልግሎቶች የሚሆኑ ስፍራዎችን አካቶ የተዘጋጀው አዲሱ ምዕራፍ 2 የወዳጅነት ፓርክ በጠቅላይ ሚኒስትር አብይ አህመድ ተመርቆ በተከፈተበት በትላንትናው ዕለት ጥቅምት 20 ለበርካታ ሙሽሮች የሰርግ ጥያቄ ምላሽ ሰጥቷል። ወደ 50 የሚጠጉ ጥንዶች በዚሁ የተዋበ ስፍራ የሰርግ ስነ ስርዓታቸውን በአንድነት አከናውነዋል። የፓርኩን መከፈት ምክንያት በማድረግ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በተካሄደው በዚሁ የሰርግ ስነ ስርዓት ላይ ጋብቻቸውን ከፈጸሙ ሙሽሮች መካከል ሌንሲ ተስፋዬና ዶክተር ጌቱ ገላግል ይገኛሉ። ይህን ድል በማግኘታቸው ደስተኛ መሆናቸውን የምትገልጸው ሌንሲ ሙሽሮች ሰብሰብ ብለው በዚህ መልኩ የሰርግ ስነ ስርዓታቸውን ማከናወናቸው አለው የምትለውን ጠቀሜታ ታስረዳለች።
በእንደዚህ አይነት መደረጉ እንደኔ አስተሳሰብ ለሌሎቹ ምሳሌ ይሆናል። ይሄ ፓርክ ብዙ ኢቨንቶችን እዚህ ጋር ማዘጋጀት ይቻላል። ቦታው ለዛ በጣም ምቹ ነው። ቪው በጣም ደስ ይላል። አየሩ ቆንጆ ነው እና እንዲሁም ለሰርግም ደግሞ ቀለል ባለ በጣም የሚያምር ለፎቶ መስክ ሌላ ቦታ አሁን ደብረ ዘይት ምናምን ከመሄድ ይሄ ከውጪ አንጻርም ያው እንደኔ የተሻለ ነው። በጣም ሁሉንም ያማከለ ስለሆነ ማለት ነው። ስለዚህ ከውጪ አንጻርም በጣም የተሻለና መልካም የሆነ ነገር ነው። ሁለተኛ ደግሞ ማግባትንም ያበረታታ ይመስለኛል። እንደና ጥሩ ነው።
ባለቤቷ ዶክተር ጌቱም በዚህ ሐሳብ ይስማማል።
እጣ ውስጥ ገብተን ነው እድሉ እናገኘን። እድሉ በማግኘታችን በጣም ደስ ብሎኛል። ይሄ እንደዚህ ያማረ ሁሉም ቻው ተሰብስቦ እንደዚህ ከነሱ መሃል መሆናችን በጣም ያስደስታልና ሰው በምክንያት ሲገናኝ ብዙ ነገር ሼር ያደርጋልና አሁን ወደዚህ ስንመጣ የተወሰነ ሰው ነው ይዘን የምንመጣው። ወጪ ለመቀነስም በጣም ይረዳል እያስባለሁ።
አርፋት መሐመድና መዲና አያነው የዚህ ሰርግ ተቋዳሽ የሆኑ ሌሎች ሙሽሮች ናቸው።
አሁን ለመነጋገር ዛሬ በጣም ደስ የሚል ቀን ነበር። ሶሻል ሚዲያ ላይ ከተለቀቀ በኋላ እንዳጋጣሚ ነበር እኔ አፕላይ ያደረኩትኝ እና እድሉ እንደደረሰኝ ደውለው ሲነግሩኝ አላመንኩም ነበር። እውነት አልመሰለኝም ነበር። ከዛ በኋላ ግን ይሄ ነገር እንደተዘጋጀ ሰማን እና ለባለቤቴም ነገርኳት። በጣም ደስ የሚል ስሜት ነበር በወቅቱ ሲደውል። ይሄ የማይገኝ አጋጣሚ ስለሆነ አሪፍ ነበረ። ያው መንግስት ይሄን ነገር አመቻችቶልን ቦታውን እንደዚህ አሳምሮ ከተማ ላይ ለእይታ ለሰርግ አሪፍ ነገር አድርጎ አቅርቦልናል እና አሪፍ አጋጣሚ ነው። እየተደሰትን ያለን።
በዚህ የሰርግ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውና ከአዲስ አበባ ከተማ ከንቲባ አዳነች አቤቤ ጋር ተገኝተው ከሙሽሮቹ ጋር በጋራ ኬክ ቆርሰዋል። የፎቶ ስነ ስርዓትም ማከናውነዋል።
ደስ ብሎኛል። ቆንጆ ቀን ያሳለፍ ነው። በጣም የሚያምር ቦታ ነው የተዘጋጀልን። በቃ ያምራል። በጣም ደስ ብሎኛል። በጣም እጅግ ደስ ብሎናል። ከጠቅላያችን ጋር ፎቶ በመነሳታችን ይህን እድል በማግኘታችን በጣም ደስተኛ ነኝ።
ጠቅላይ ሚኒስትሩ ከዝግጅቱ በኋላ በማህበራዊ ድረገጾቻቸው ባስተላለፉት መልእክት የወዳጅነት ፓርክ ምዕራፍ ሁለትን በከፈትንበት ዕለት በሰርግ አጸዱ ጋብቻችሁን የፈጸማችሁ ሁሉ እንኳን ደስ አላችሁ በማለት መልካም ምኞታቸውን ገልጸዋል። የከተማዋ ከንቲባ ወይዘሮ አዳነች ደግሞ በስፍራው ባስተላለፉት የእንኳን ደስ አላችሁ መልእክት ፓርኩ ለአንድ ሳምንት በነጻ አገልግሎት እንደሚሰጥ ተናግረዋል።
የዛሬ ተጋቢዎች እንኳን ደስ ያላችሁ እያል እስከ ሳምንት ድረስ ይሄ ስፍራ ክፍት ነው። በነጻ ወላጆች ልጆችን በመላክ ራሳቸውም እየመጡ ይሄንን ያማረ የተዋበ አስተማሪና አዝናኝ የሆነውን ስፍራ መጎብኘት እንዲችሉ ጥሪ እናቀርባለን። ሳምንት ተጋቢዎችም እዚህ ስፍራ ላይ በነጻ መጥተው ሰርጋቸውን ማከናወን እንደሚችሉ በዚህ አጋጣሚ በመግለጽ ሙሽሮች በድጋሚ እንኳን ደስ ያላችሁ፣ መልካም ጋብቻ ይሁንላችሁ። አመሰግናለሁ።
በሰርጉ ስነ ስርዓት ላይ አስተያየታቸውን የሰጡን ሙሽሮች በዚህ መልኩ የሚደረግ የሰርግ ድግስ መለመድ እንዳለበት ይገልጻሉ።
በነጻ ይህን የመሰለ ፓርክ የመጀመሪያ ከበርም ስንገባ የመጀመሪያ ሙሽሮች ነን እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ትሪትመንት በጣም ደስ የሚል ነው እና ሁሉም ቦታ እንደዚህ ቢሆን ደስ ይላል። ሆቴሎች ራሱ እንደዚህ ቢያደርጉ በጣም መልካም ነገር ነው። ወይ ማለት ሙሉ ለሙሉ እንደዚህ ባይሆንም እንኳን የሆነ ነገር የተወሰነ ነገር ተዘጋጅቶ እንደዚህ ቢደረግ ሌሎችም እንደዚህ ቢያደርጉ መልካም ነው። ያው አንድ ላይ በርከት ስንል ደስ ይላል። ያው ኢትዮጵያዊ አንድ ላይ ሰብሰብ ብሎ ቡና ሲጠጣም ነው የሚያምርበት። ስለዚህ ይሄም ደግሞ ከዛ አንጻር ያው ስንበዛ አንድ ላይ ስንሆን ሁሌም የተሻለ ነገር ይመጣል። ከውጪ አንጻርም ጥሩ ነው ብዬ አስባለሁ።
እንደዚህ አይነት አጋጣሚዎች መኖሩ ያው አንደኛ ለሀገሪቷም ጥሩ ነው። ፎቶ ለመነሳት የተለያየ ቦታ ይሄድ ነበር ከዚህ በፊት አገር ለቀው እንደዚህ የቱሪስት መስህብ የሆኑት አካባቢዎች ሄደው ይነሱ ነበር። አሁን ግን መሰል ነገራቶች መሀል ከተማ ላይ በመዘጋጀታቸው የአዲስ አበባ ነዋሪም ሆነ የኢትዮጵያ ነዋሪ መጥቶ እንደዚህ አይነት ቦታዎችን ስለሚጠቀም ጠቀሜታው ይሄ ነው የሚባለው በጣም ከፍተኛ ነው። አንዱ እንግዲህ ትንሽ ጎጂ ባህላችን ይመስለኛል ሰርግ በውጪ ካለው። እንደዚህ አይነት አጋጣሚዎች ግን ብዙም አልተለመዱም ነበር በሀገራችን። እንደዚህ አሁን ላይ እስከ 50 ሰው አንድ ላይ ነው አሁን ላይ እንግዲህ ፕሮግራማችን ያካሄድ ነው። እንደዚህ አይነት ነገሮች በጣም በአነስተኛ ወጪ በአነስተኛ የሰው ኃይል ጥሩ ሰርግ በአማረ ሁኔታ ማድረግ ይቻላል። ይሄም መለመድ አለበት። ሰው ተሰብስቦ አንድ ላይ ሰርጉም በአንድ ቀን ማድረግ ቢለመድ አሪፍ ባህል ነው ቢያስባለሁ። ወይ
ከዚህ በኋላ ድግስ ታደርጋላችሁ ወይስ እንደው?
አይ በቃ ይሄ የተሸፈነልን አይገኝም። ወደ ውጪ ቢቀየር በጣም ብዙ ነውና አሪፍ ነው። ከዚህ በኋላ እንደንገስ አይመስለኝም።
4 ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ባለው ተቃራኒ ስፍራ ከመጀመሪያው ምዕራፍ የወዳጅነት ፓርክ ትይዩ የተዘጋጀው የዚሁ አካል የሆነው ሁለተኛው ፓርክ ከሰርግ አጸድ በተጨማሪ የስፖርት ማዘውተሪያ፣ የህፃናት መጫወቻና ሌሎችንም ስፍራዎች በውስጡ ያካተተ ፓርክ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ታዲያ ወደ ሁለተኛው አጋማሽ እየዘለቅን ነው። በኢትዮጵያ የሰዓት አቆጣጠር አሁን የስቱዲዮ ሰዓታችን ከምሽቱ 3:44 መሆኑን ያመለክታል። ለሁለተኛው ክፍል ቀዳሚ ያደረግነው ሐኪሞን ይጠይቁ ነው ተከታዩ። ሳምንታዊ ቅንብር ሐኪሞን ይጠይቁ ለምሽቱ የመስማት አቅም እንደምን ይጠፋል በሚል ርዕስ መንስኤዎቹንና አስቀድሞ ለመከላከልም የሚያግዙ የሐኪም ምክሮች ዙሪያ ትኩረት ያደርጋል። በዚህ በዩናይት ስቴትስ በአንገት በላይ ሕክምናና የቀዶ ሕክምና ባለሙያነት የሚያገለግሉትን ዶክተር በላቸው ተሰማን ነው ያነጋገር ነው። ወደ ምልልሳችን ልውሰዳችሁ።
አሉላ አመሰግናለሁኝ። የመስማት ችግር ተንተ እንዳልከው ብዙ ያለ ነውና ስለ መስማት ችግር ከመነጋገር በፊት እንዴት ነው መስማት የምንችለውን የሚለውን መንካት አለብን። ጆሮ ሁላችንም የምናየው የውጫዊ አካል አለው፣ በአይን የሚታየው ጆሮ ማለት ነው። ከዛ በኋላ የጆሮ ቀዳዳ አለ። ከጆሮ ቀዳዳ በኋላ የጆሮ ታምቡር አለ። እሱም የጆሮ ታምቡር የውጪ ጆሮና የውስጣዊ ጆሮ የሚለውን ሁለቱን ክፍል የሚለያየው ነው ማለት ነው። ያ የጆሮ ታምቡር በኋላ የውስጥ መሀል ጆሮ እሱ ውስጥ ትናንሽ ጥቃቅን የጆሮ አጥንቶች አሉ። እነሱም ተነቃንቀው ከመሀል ጆሮ ወደ ውስጥ ጆሮ የጆሮ ነርቮቹን እና ጥቃቅን አካላቶቹን የሚይዘው አካል ነው። ከዛ በኋላ ያለው ወደ አንጎል የሚሄደው የጆሮ ነርቭ ነው እና እነዚህን አጠቃሎ ነው የጆሮ ህዋስ ያለው። እነዚህን ሁሉ ለማነቃነቅ በመጀመሪያ የሚያስፈልገው የድምፅ ኃይል ነው። የድምፅ ኃይል ያው የሜካኒካዊ ኃይል ስለሆነ እሱም ኃይል ተነቃንቆ በውጪ ባለው የጆሮ ህዋስ ከዛ በኋላ በጆሮ ቀዳዳ አልፎ ጆሮ ታምቡርን አነቃንቆ ይሄ ንቅናቄ ወይም ይሄ የድምፃዊ ኃይል ወደ መሀል ጆሮ እነዛ ጥቃቅን አጥንቶቹን አነቃንቆ ከዛ በኋላ ወደ ኬሚካል መልእክትነት ተቀይሮ እሱም ደግሞ ከዛ በኋላ የነርቭ ንቅናቄ ያደርግና ከዛ ነው አንጎላችን ይሄንን ሊያዳምጥ የሚችለው።
በፍጥነት ውስጥ የምንሰማው በንግግር ይሁን በሌሎች ሁኔታዎች በአንድ እርግብግቦች የተፈጠረ ድምፅ እኛ እስከምንሰማውና ድምፁን ተረድተን እስክናገናዝብ ያለው ጊዜ አጭር እንደመሆኑ እነኚህ ሂደቶች መካሄዳቸው ልብ አንልም። ቀደም የገለጿቸው በርካታ የመስማት ህዋሳት የሚሳተፉበትን ሂደት በዚህ መልኩ አንረዳውም እንጂ እነኚህ ሁሉ ሂደቶች ግን ይካሄዳሉ በዛ ቅጽበት ውስጥ።
በጣም ልክ ነው እሱ። አዎ፣ በዛ ቅጽበት ውስጥ ግን እነዚህ ነገሮች መረዳት የምንችለው ምንድነው? አንተ ቅድም መጀመሪያ ላይ እንደገለጽከው ችግር ሲኖር ነው። የዛን ጊዜ ነው አሁን እነዚህ ነገሮች ምንድነው የተበላሸው፣ ምን እነዛ አካላት ውስጥ ምንድነው ችግር ያለው የሚለው ጋር መድረስ እንችላለን።
መልካም። ዶክተር በላቸው እንዳሉት እንግዲህ ጤነኛውን የመስማት ሂደት ወይም በጤናማ ሁኔታ ውስጥ ያለ አንድ ሰው ወይም የመስማት ህዋሳቶቹ ያልተጎዱ ሰው በምን መልኩ መስማት እንደሚችል ተረድተናል። አንዳንድ ጥናቶች በዚህ በዩናይትድ ስቴትስ ያለውን እንደሚያሳዩት 36 ሚሊዮን አሜሪካውያን የመስማት አቅማቸውን ማጣታቸውን የሚናገሩበት፣ በዓለም አቀፍ ደረጃም የመስማት ችሎታቸውን የሚያጡ ሰዎች እየሰፋ ባለበት ሁኔታ ውስጥ ነው ያለ ነው። የተለያዩ ምክንያቶች ይጠቀሳሉ። የኢትዮጵያን ባናውቅም ብዙ ሰዎች የሚጎዱበት ይህ መስማት ችግር እንዴት ይፈጠራል? ዋና ዋና የሚባሉትን በማስረዳት ቢጀምሩ።
ይሄ በጣም ጥሩ ጥያቄ ነው። በዓለም ስናይ የጆሮ ችግር በጣም የተረሳ ነው። ምክንያቱም እንደ ሌላ አካለ ጉድለትነት ወይም ጆሮ ችግር አይታይም ውስጣዊ ችግር ስለሆነ ይሄም በብዙ ሰዎች ላይ ያለ ነው። መደበቅም የሚችል ነው።
ጉዳቱ በአይን ስለማይታይ ያ ሰው ካልተናገረ ወይ ሲቸገር ካላየን ያን ያህል ክብደት አንሰጠውም እያሉን ነው።
በጣም ልክ ነው። እሱን መገንዘብ አስፈላጊ ነው። ስለዚህ አንድ ሰው የመስማት ችግርም ቢኖረው ላንገነዘብ እንችላለን። እና አንዳንድ ነገሮችን ለመጥቀስ ሞክራለሁኝ መገንዘብ እንድንችል። ስለዚህ የመስማት ችግርን ወይ በእድሜ ወይ በሌላ ሌላ ችግሮች አድርገን ለማየት እንችላለን። ህጻናቶች የመስማት ችግር ሊኖርባቸው ይችላል። አሁን ቅድም የጠቀስኳቸውን ህዋሳት በሙሉ ቢሰሩም ወይ በትንሽ በጉንፋን ምክንያት ጆሮአቸው ውስጥ ውሃ ሊይዝ ይችላል። አንዳንድ ጊዜ በጆሮ ኢንፌክሽን ምክንያት
ሊቆስል ይችላል።
አዎ፣ ሊቆስል ይችላል። እና እዛው መሀል ጆሮ እንደጠቀስኩት ከታምቡሩ ጀርባ ውሃ ሊይዝ ይችላል። እና በዚህ ምክንያት ልጆቹ የማዳመጥ ችሎታቸው ሊቀንስ ይችላል። ልጆች እያደጉ ስለሆነ መስማት ከተሳናቸው አንጎላቸው ደግሞ ይሄንን የማደግ ችሎታው ሊቀንስ ይችላል። ስለዚህ አንዳንድ ጊዜ ይሄንን መገንዘብ ይኖርብናል። ስለዚህ እያደጉ ያሉ በአንድ አመት፣ በሁለት አመት፣ በሶስት አመት ያሉ ልጆች አንዳንድ ነገሮች ካየን ስንጠራቸው ስማቸው አንድ ጮክ ያለ ነገር ሲመጣ መደንገጥ ካልጀመሩ ችግር ሊኖር ይችላል። እነዚህን ነገሮች መገንዘብ ይኖርብናል።
አለመስማታቸውን የምናረጋግጥበት ምልክት ነው እየገለጹ ያሉት።
አዎ፣ በአፈጣጠርም ችግር ሊኖር ይችላል። አንዳንድ ሰዎች ካለ ጆሮ ሊፈጠሩ ይችላሉ ከውጭ ያለው ጆሮ። አንዳንድ ሰዎች የጆሮ ቀዳዳቸው ተደፍኖ ሊፈጠሩ ይችላሉ። አንዳንድ ሰዎች የመሃል ጆሮአቸው ወይ የውስጣዊ ጆሮአቸው ችግር ሊኖረው ይችላልና እነዚህ ሰዎች በቀኝ በኩልም ወይ በግራም በኩል ሊሆን ይችላል ይሄ ችግር ያለው እና በአንድ ጆሮአቸው በደንብ እየሰሙ ሌላኛው ጆሮአቸው ላይሰራ ይችላል ማለት ይሄ የተፈጥሮ ችግር ሊሆን ይችላልና እንደዚህ አይነት ችግር ሊኖር ይችላል።
እንግዲህ በርካታ መንስኤዎች መኖራቸውን አስረድተውናል ዶክተር በላቸው። ከአካላዊ ሁኔታ እስከ ተለያዩ የበሽታ አይነቶች በልጅና በአዋቂም ልዩ ልዩ ገጽታዎች ሊኖሩት ይችላሉ። በምልክትነት የምንጠብቃቸውንም ገልጠዋል። አሁን በህፃናቱ የጠቆሙት አይነት እንዲያነቃቸው የምንፈልገው ድምፅ ሲሰማ አለመመለሳቸው እንደ ምልክት ሊቆጠር ይችላል። ሌሎች በአዋቂዎች የሚታዩ የመስማት ችሎታ ማነስን ሰዎቹ አለመስማታቸውን ከማወቃችን ሌላ በሌሎች ሁኔታዎች የሚገለጡ አሉ?
አዎ፣ አሁን መጀመሪያ ላይ እንግዲህ የጠቀስኩት በህፃናት ላይ ወይም ያደጉ ያሉ ሰዎች ላይ የሚታየውን ችግር ይሆናል። በሰፊው በመጀመሪያ በቀላሉ ሊፈታ የሚችል ችግር የጆሮን ቀዳዳ የሚደፍ ነው፣ የጆሮ ኩክ ችግር ነው ያው። እና እነዚህን ብዙ ጊዜ በዚህ ሀገር በምናየው ጊዜ ጆሮ በጥጥ ማጽጃ አለች ኪውቲፕ እና በብዙ ሰዎች ላይ ያው ጆሮአቸውን ለማጽዳት በሚሞክሩበት ጊዜ ያን የጆሮን የጆሮ ኩክ ወይም ኢር ዋክስ ይባላል እሱን እየገፋ ጆሮ ታምቡር ሊደፍን ይችላል። ማለት ይሄ ቅድም የጠቀስኩት አየሩ ማነቃነቅ ከፍ ያለ ኃይል ያስፈልገዋል ማለት ነው።
ድምጽ የሚያልፍበት መንገድ ይዘጋበታል፣ ጆሮ ታምቡሩ ጋር አይደርስም።
አዎ፣ በቀላሉ ሊፈታ የሚችለው እሱ ነው እና በተቻለ መጠን ይሄ ኪውቲፕ አለመጠቀም በጣም አስፈላጊ ነገር ነው።
ምንድን ነው በምትኩ የሚመክሩት? ብዙዎች እንዳሉት እንደውም ያን ችግር ለመከላከል ብለው ያደረጉት ለጉዳት ሊዳርግ ከቻለ ምንድን ነው በአማራጭነት የሚመክሩት? በቤት ውስጥ ሊደረግ የሚችል
በመጀመሪያ ምንም ነገር አለማድረግ ነው። ያ የጆሮ ኩክ ሲፈጠር ራሱ የሚወጣ ስለሆነ ምንም
ለማድረግ አለመሞከር።
አዎ፣ አንደኛ። ሁለተኛ አንገት በላይ ሐኪሙ ያው አንዳንድ ጊዜ ችግር ያለባቸው ሰዎች አሉ፣ እነሱ አንገት አጠብ ይችላል።
የተከታተላችሁት የሐኪሙን ይጠይቁን የምሽቱን ዝግጅት ነበር። ተፈጥሯዊውን ድምጽ የመስማት ሂደት የሚፈጠርበትን መንገድ ጨምሮ የመስማት አቅም እንዴት ሊታጣ ይችላል በሚለው ዙሪያ ከአደጋው ለመከላከል የሚያስችሉ ወይም ለመጠበቅ የሚያስችሉ መንገዶችን ጨምሮ ዶክተር በላቸው ተሰማ የሰጡትን ሙያዊ ትንታኔ ነበር። ሳምንት በሌላ ፕሮግራም ነው የምንመለሰው። አድማጮች፣ አሁን ፕሮግራሞቻችንን እንዴት መከታተል እንደምትችሉ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪ
መልካም አድማጮች፣ አሁን ለምሽቱ የመጨረሻ ቅንብር ስፖርት። ኬኔዲ አባተ።
በባህር ዳር ከተማ እየተካሄደ በሚገኘው የመጀመሪያው ዙር ቤትኪንግ የኢትዮጵያ ፕሪምየር ሊግ የአምናው የሊጉ ሻምፒዮን ቅዱስ ጊዮርጊስ በአምስት ጨዋታዎች 12 ነጥቦችን ሰብስቦ በመሪነት ላይ ይገኛል። በተከታዩ ደረጃ ላይ የሚገኘውን ኢትዮጵያ መድንን 7-1 በሆነ ሰፊ ልዩነት በማሸነፍ ውድድሩን የጀመረው ጊዮርጊስ ተከታታይ አራት ጨዋታዎችን ካሸነፈ በኋላ በአምስተኛው ጨዋታ በፋሲል ከነማ ሽንፈትን አስተናግዷል። ሆኖም በመጀመሪያዎቹ አራት ድሎች በሰበሰበው 12 ነጥብ ከመድን ጋር እኩል ነጥብ ቢኖረውም በግብ ብልጫ ሊጉን እየመራ የባህር ዳር ቆይታውን አጠናቋል። ዘንድሮ ሊጉን ከተቀላቀሉ ክለቦች መካከል ጠንካራ ፉክክር በማድረግ ላይ የሚገኘው ኢትዮጵያ መድን ከመጀመሪያው አስደንጋጭ ሽንፈት በኋላ የሚቀመስ አልሆነም። በመክፈቻው ጨዋታ በፈረሰኞቹ 7-1 የተሸነፈው መድን ከዚያ በኋላ ያደረጋቸውን አራት ተከታታይ ጨዋታዎች በመርታት ከጊዮርጊስ ጋር እኩል 12 ነጥብ ይዞ በግብ ልዩነት ሁለተኛ ደረጃ ላይ ይገኛል። ሀዲያ ሆሳዕናና ኢትዮጵያ ቡና ደግሞ በእኩል 10 ነጥቦች በግብ ተበላልጠው ሶስተኛና አራተኛ ደረጃ ላይ የሚገኙ ክለቦች ናቸው። ከተከታታይ ሽንፈት በኋላ አሰልጣኙን በጊዜ ያሰናበተው ሲዳማ ቡና ለገጣፎ ለገዳዲና ወላይታ ዲቻ በቅደም ተከተል ከ14 እስከ 16 ያለውን ደረጃ በመያዝ በወራጅ ቀጠና ላይ ይገኛሉ። ለ2022 የዓለም ዋንጫ ኳታር ለመግባት የኮቪድ-19 ምርመራ ውጤት እንደማያስፈልግ የሀገሪቱ ጤና ሚኒስቴር ገልጿል። የዓለም ዋንጫ አስተናጋጇ ኳታር ጎብኚዎች ወደ ሀገሪቱ ሲገቡ ከኮቪድ-19 ነጻ መሆናቸውን የሚያረጋግጥ የምርመራ ውጤት መያዝ አይጠበቅባቸውም ብላለች። የባህረ ሰላጤዋ አረብ ሀገር ከዚህ ቀደም ለዓለም ዋንጫው በአየር ሚሁን ድንበር አቋርጠው በየብስ ወደ ሀገሪቱ የሚገቡ ደጋፊዎች የክትባት ሁኔታቸው ምንም ይሁን ምን ከሀገራቸው ሲነሱ ከኮቪድ-19 ነጻ መሆናቸውን የሚያሳይ የምርመራ ውጤት መያዝ አለባቸው የሚል አስገዳጅ ሕግ አውጥታ ነበር። ኳታር ከ3 ሳምንታት በኋላ ህዳር 11 ተጀምሮ እስከ ታህሳስ 9 2015 ዓ.ም ለሚቆየው የዓለም ዋንጫ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 1.2 ሚሊዮን ጎብኚዎች ይመጣሉ ብላ እየጠበቀች ነው። የኳታር ነዋሪዎችም ከውጪ ወደ ሀገራቸው ሲመለሱ በ24 ሰዓታት ውስጥ የኮቪድ-19 ምርመራ እንዲያደርጉ የሚያስገድደው ሕግ መነሳቱን የሀገሪቱ ጤና ሚኒስቴር የገለጸ ሲሆን የኮቪድ ገደቦች የቀለሉት የቫይረሱ ስርጭት ኳታርን ጨምሮ በዓለም ዙሪያ እየቀነሰ በመምጣቱ ነው ሲል በመግለጫው አመልክቷል። ኳታር ባለፈው ሳምንት የአፍና ፍንጫ መሸፈኛ ጭንብል ወይም ማስክ የማድረግ አስገዳጅ ህጓን በማቅለል ህጉ በጤና ተቋማት ደረጃ ብቻ እንዲተገበር ወስናለች። በስታዲየም ተገኝተው የዓለም ዋንጫ ጨዋታዎችን የሚመለከቱ ሰዎችም ማስክ ለማድረግ አይገደዱም። ወደ 3 ሚሊዮን የሚጠጋ ህዝብ ባላት ኳታር የኮቪድ-19 ወረርሽኝ ከተከሰተ በኋላ በአጠቃላይ ከ440,000 በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከነዚህም 692 ሰዎች ህይወታቸውን ማጣታቸውን የጤና ሚኒስቴሩ መረጃ ያሳያል ሲል ሮይተርስ ዘግቧል። ካፍ የ2025 የአፍሪካ ዋንጫ አስተናጋጅነትን ከጊኒ ከነጠቀ በኋላ ተለዋጭ አስተናጋጅ ለመምረጥ በይፋ ጨረታ አውጥቷል። የ2025 የአፍሪካ ዋንጫን በቅርቡ ከጊኒ መንጠቁን ያስታወቀው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ባለፈው ረቡዕ በሰጠው መግለጫ አዲስ ሀገር ለመምረጥ ፍላጎቱ ያላቸው ሀገራት እንዲያመለክቱ እድል ሰጥቷል። ለዚህም ለአባል ማህበራት ደብዳቤ መላኩን ነው ያስታወቀው። መስፈርቱን የሚያሟሉና ፍላጎቱ ያላቸው ሀገራት እስከ ታህሳስ 7 ፍላጎት ታቸውን እንዲያሳውቁ የጠየቀው ካፍ በሚቀጥለው አመት የካቲት ወር ላይ አዲስ አስተናጋጅ እንደሚመርጥ ገልጿል። ኮንፌዴሬሽኑ ጊኒን ካስተናጋጅነት ያነሳው ሀገሪቱ ውድድሩን ለማዘጋጀት ዝግጁ አይደለችም በማለት ነው። ከአፍሪካ በኢኮኖሚ ኋላ ከቀሩ ሀገራት አንዷ የሆነችው ጊኒ የአፍሪካን ትልቁን የእግር ኳስ ውድድር ለማዘጋጀት የሚያስችል በቂ መሰረተ ልማትም እንደሌላት ካፍ ከዚህ ቀደም መግለጹ ይታወሳል። በተጨማሪም ከአንድ አመት በፊት የጊኒ ልዩ ኃይል አዛዥ የነበሩት ዳምቦያ በመፈንቅለ መንግስት ፕሬዝዳንት አልፋ ኮንዴን ከስልጣን አውርደው ወደ መሪነቱ መምጣታቸውን ተከትሎ በሀገሪቱ የደህንነት ስጋት ሊኖር እንደሚችልም ተሰግቷል። በመጨረሻም ዘንድሮ በጠንካራ ወጥ አቋም ላይ የሚገኘው አርሰናል የእንግሊዝ ፕሪሚየር ሊግን መምራቱን ቀጥሏል። ትላንት በሜዳው ኤምሬትስ ኖቲንጋም ፎረስትን ያስተናገደው አርሰናል 5-0 በሆነ ሰፊ ልዩነት በማሸነፍ በማንቸስተር ሲቲ ለሰዓታት ተይዞበት የነበረውን የደረጃ ሰንጠረዥ የበላይነት መልሶ ተቆናጥቷል። አርሰናል ፍጹም የበላይነቱን ባሳየበት በትናንቱ ጨዋታ ከአምስተኛው ደቂቃ ጀምሮ ነው ግብ ማስቆጠር የጀመረው። የተቀሩት የአርሰናል ግቦች ከረፍት በኋላ የተገኙ ናቸው። ውጤቱን ተከትሎ አርሰናል በ12 ጨዋታ 31 ነጥብ በመሰብሰብ መሪነቱን ሲይዝ የአምናው ሻምፒዮን ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባለፉት ሁለት ተከታታይ ጨዋታዎች በቫር ምክንያት ነጥብ የጣለው ቶተናም በ26 ነጥብ 3ኛ ደረጃ ላይ ይገኛል። ቅዳሜለት አስቶን ቪላን 4-0 ያሸነፈውና ዘንድሮ ጥሩ እንቅስቃሴ በማድረግ ላይ የሚገኘው ኒውካስል ዩናይትድ ከ13 ጨዋታ በኋላ በ24 ነጥብ 4ኛ ደረጃን ሲይዝ 12 ጨዋታ ያደረገው ማንቸስተር ዩናይትድ በ23 ነጥብ 5ኛ ደረጃ ላይ ነው። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ዘንድሮ ወጥ አቋም ማሳየት ተስኖታል። በኖቲንጋም ፎረስትና በሊድስ ዩናይትድ በተከታታይ ሽንፈትን ያስተናገደው ሊቨርፑል በ16 ነጥብ 9ኛ ደረጃ ላይ ሲገኝ ገና በ12 ጨዋታ ከመሪው አርሰናል ጋር ያለው ልዩነት 15 ነጥብ ደርሷል። በስፔን ላሊጋ ደግሞ ትናንት በገዛ ሜዳው ከጂሮና ጋር አንድ እኩል በመለያየት ነጥብ የተጋራው ሪያል ማድሪድ ከ12 ጨዋታ በኋላ በ32 ነጥብ ሊጉን ይመራል። ከማድሪድ በአንድ ነጥብ የሚያንሰው ባርሴሎና ሁለተኛ ላይ ሲሆን አትሌቲኮ ማድሪድ 3ኛ ደረጃን ይዟል። በጣሊያን ሴሪያ ደግሞ ድንቅ ብቃቱን በማሳየት ላይ የሚገኘው ናፖሊ በ32 ነጥብ እየመራ ነው። አታላንታ ሁለተኛ ደረጃ ላይ ሲገኝ የአምናው ሻምፒዮን ሚላን ደግሞ ከናፖሊ በ6 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ነው። የጀርመን ቡንደስሊጋን ዩኒየን በርሊን በ1 ነጥብ የበላይነት ባየር ሙኒክን እያስከተለ ሲመራ፣ በፈረንሳይ ሊግ 1 የከዋክብቱ ስብስብ PSG መሪነቱን አጠናክሮ ቀጥሏል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለሳምንቱ የስፖርት ዜናዎች ኬኔዲን አመሰግናለሁ። አድማጮች፣ ለሌላው ሳምንታዊ ፕሮግራም አፍሪካ ነክ ርዕሶች ሰዓታችን አልበቃም፣ በነገው ምሽት እናቀርባለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለሰኞ ምሽት ያዘጋጀውን እዚህ ላይ ያበቃ። ያስተናግድኳቸው አሉ አከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ከምሽት 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ። Thank you.